እንደምን ሰንብታችኋል የክርስቲያን ህይወት መርሃ ግብር አድማጮቻችን። ባለፉት ሁለት ሳምንታት ሰዎች ሁሉ መቅረብ ይችላሉን በሚል ርዕስ የተሰናዳ መርሃ ግብር አስደምጠናችሁ እንደነበረ ይታወሳል። በዛሬው ዕለት በሚኖረን ቆይታ ደግሞ ሰዎች ለምን አይቀሩም በሚል መነሻ ያሰናዳነውን ይዘንላችሁ ቀርበናል። ተከታተሉን ዘንድ ግብዣችን ነው።
ፈጣሪው ዘማን አምላኩ ለምን በቀኛ ቆመው ዘን ጌታን ተማጸነ። ወን በዲብ ሆነም ሽፍታ ወጀለኛ መምጣት።
ለምን ከቅዱስ ቁርባን የተርቆ ስለመኖር ስናስብ በእያንዳንዳችን ህይወት ውስጥ የሚፈጠርብን ስሜት ምን ይመስል ይሆን? እስኪ ሁላችንም በዚች ቅጽበት ከቅዱስ ቁርባን ስለመራቅ እናስብ። በቅዱስ ቁርባን ህይወት እየተመላለሳችሁ ያላችሁና ገና ወደ ቅዱስ ቁርባን ህይወት ያልመጣችሁ ሰዎች በውስጣችሁ የተፈጠረውን ስሜት ላፍተህል አድምጡና እንመለሳለን።
ፈጣሪው ዘማን አምላኩ ለምን በቀኛ ቆመው ዘን ጌታን ተማጸነ። ወን በዲብ ሆነም ሽፍታ ወጀለኛ
ከቅዱስ ቁርባን ርቆ ስለመኖር ስታስቡ ምን ተሰምቷችሁ ይሆን? እስካሁን ከቅዱስ ቁርባን ህይወት ርቃችሁ ያላችሁ ሰዎችስ ያለመቅረባችሁ ምክንያት በጥልቀት አስባችሁበት ታውቃላችሁ? ለዛሬው ሰዎች ለምንድን ነው የማይቆሩት ብለን ያነጋገርናቸው የተለያዩ ሰዎች የሰጡንን ምላሽ እንደሚከተለው አቀናብረናል። አብረን እናድምጥ።
አንደኛው የማይቆሩበት ምክንያት እንደዚህ መስመሩን ጠብቆ ለሰው በትክክል እንዲደረስ የተደረገበት የቤተክርስቲያን የትምህርት መንገድ ስለሌለ፣ ምክንያቱም ሰው አብዛኛው ሰው ሰርክ ጉባኤ ይሄ ተምሮ የሚመለስ እንጂ ሰርክ ጉባኤ ላይ ደግሞ ስብከት ተምሮ አዝኖ ተክዞ የሚመለስ ሰው እንጂ ይልቅ ለነፍሱ ህይወት የሚሆነውን ተምሮ ደግሞ ምን ላድርግ የሚል ጥያቄ እንዲያነሳ የሚያደርገውን ትክክለኛ የቤተክርስቲያን አስተምሮ የተከተለ መንገድና መስመር የያዘ ትምህርት ላይ ስለሌለው አንደኛው ነገር ነው። ሁለተኛ ነገር ደግሞ ብዙ ሰው የንስሐ አባት አይዝም። የንስሐ አባት ቢይዝም ደግሞ ቤቱን ጸበል ለማስረጫት ምናምን የመሳሰለው ነገር እንጂ ቤተክርስቲያን በምታዘው መንገድ አንድ ምእመን ማድረግ ያለበትን ነገር፣ ለምሳሌ በቤተክርስቲያን ህግ መሰረት አንድ ሰው ቢያንስ በአመት 3 ጊዜ መቁረብ አለበት ይባላል። ባይችል ብዙ ነገሮች አጋጥሞት ባይችል በአመት 3 ጊዜ መቁረብ አለበት። ስለዚህ እነዚህ ነገሮች ለማድረግ የንስሐ አባቶችም በተገቢው መንገድ ልጆቻቸውን አስተምረው ለዚህ ስለማያበቁ ወይም ደግሞ በዚህኛው ግዴታ መሰረት ሳይሆን የሚሄዱት የነሱ የንስሐ አባት ነኝ ለመባል እንጂ እነሱን ለሚጠበቀው መንግስት ለማብቃት አለመስራት፣ መሰረቱን የያዘና አንድ መስመር ያለው ትምህርት አለመኖሩ፣ ከነዚህ ነገሮች ጋር የተያያዘ ሰው ተመላላሽ እንጂ ስርዓታ ፈጻሚ አይነት ሰው አይደለም። በዚህ ምክንያት ነው ሰው የማይቆርበው ይመስለኝ።
ያ ሰው ቁርአንን አክብሮ ስለሚመለከት ከቆረበ በኋላ አጥያት ከተሰራ በቃ ምህረት የለው የመሰለው ምናምን።
ብዙ ሰዎች ወደ ቅዱስ ቁርባን ህይወት የማይቀርቡት የምስጢረ ቁርባንን ትምህርት ጠንቅቀው ስላልተማሩ ወይም በደንብ ስላልተረዱ ነው። ሌላው ደግሞ ብዙ አግዝፈው የሚያዩት ነገር አለ። ነገ በበደለስ ኃጢአት ብሰራስ የሚል ፍርሃት በውስጣቸው ስላለ በዚህ ምክንያት ነው ብዙዎቹ ከቅዱስ ቁርባን የሚረቁት። ከቅዱስ ቁርባን በኋላ ያው ሊበድሉ ይችላሉ። ምክንያቱም ኃጢአት በብዙ ምክንያት ሊሰራ ይችላል። በሐልዮ፣ በነቢብ፣ በገቢር ያው በማወቅም ባለማወቅም ይሰራል። ስለዚህ ራሳቸውን መርምረው የሰሩትን ኃጢአት ለካህን ተናግረው ወደ ስጋው ደግሞ ያው እግዚአብሔር ስርየት እንደሚሰጣቸው ይታመናልና ከበደሉም ንስሐ እስከገቡ ድረስ በደልን ማመን ነው ትልቁ ነገር። ማለት አንድ ሰው ጻድቅ የሚባለው መቼም ኃጢአት ሰርቶ ወደ ልቡ ሲመለስና ሲያዝን እግዚአብሔር ይምረዋልና ንስሐ ከገቡበት ምህረት እግዚአብሔር ይሰጣቸው።
ከዚሁ የሚርቁት እንግዲህ አንደኛ አክብዶ ከማየት እና ራስን አይገባኝም ብሎ ዝቅ ከማድረግ የመነጨ ነው። ያ እንደዛ ሆኖ ደግሞ ነገ ከነገ ወዲያ ሞት ወይም አሁኑኑ ሞት ሊፈጠር ስለሚችል ስጋዬን ያልበላ ደሜን ያልጠጣ ስለተባለም ዘላለማዊ እሳት ውስጥ ከመግባትም ሌላ ማደጋ አለው ደግሞ እሱም። ስለዚህ እሱን ከመፍራት ይልቅ መቀበልና ራስህን ጠብቆ መኖር ነው የሚሻለው። ሌላኛው ደግሞ ከተቀበልም በኋላ ሊፈጠር የሚችሉት ኃጢአቶች አሉ። ሰው ነኝና እሳሳታለሁ፣ ወድቃለሁ ብሎ ለዛ ነገር አክብዶ ከፍ ያለ ግምት በመስጠት ነው። በእነዚህ ምክንያቶች መስለኛል ከቅዱስ ቁርባን እየራቅን ያለነው። ይቻላል ያው ስጋ ነው እኮ የለበስነው ሰዎች ነንና ከእናታችን ቅድስት ድንግል ማርያም በስተቀር እኮ በዚህ ምድር ላይ ስንኖር ማንም ንጹህ ሆኖ ይኖር የለም። ግን ይሄን ድካማችንንም ስላወቀ ነው ጌታችን ንስሐን የመሰለን ቅዱስ ህግን የፈጠረልን። ስለዚህ እሰራለሁ ብሎ ከመፍራት ይልቅ ቅዱስ ቁርባን ተቀብሎ ራስን በህግ በስርዓተ ክርስቲያን ህግ ጋር ጠብቆ መኖር ነው የሚሻለው ይመስለኝ። ከዛ የዘለለ ደግሞ ለሚፈጠሩ ኃጢአቶች ወደ ንስሐ መመለስ፣ እለት እለት ከካህን ጋር ከአባቶች ጋር በመነጋገር ራስ መመርመር የሚሻል ይመስለኛል። ለዛ
ማን አምላኩ ለመነ በቀኛ ቆመው ዘን ጌታን ተማጸነ ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህን አስኸው በድህነት ወደኛ
ከወሰድ በኋላ በኋላ ሳጢያት ብሰራ እንደኔ ነው እንደኔ ነው እንደሌለው አላውቅም። ኃጢአት ብሰራስ ይሄ እንደው አለ አይደለም ያልተገባ ነገር ባድርግ ብቀሰፍስ አይነት ነገር ነው በኔ። በሌላው ግን በዚህ ዓለም ላይ ያለ ፍራቻ አለብን። ማን ነው እንደምል ቁርባኑን ወስደን አንድ ቦታ ብንውልስ? ዓለማዊ ሰዎች ነን። ይህን ነው እኮ እንትን እያንበረከከ ያዘን። ይሄ ነው እንግዲህ እኔ በእኔ በኩል
ከቁርባን በኋላ ይመጣሉ ብሎ የሚያስቧቸው ነገሮች እነሱ የሚይዟቸው ይመስለኛል። ማለት ያን ነገር ከተቀበልን በኋላ ራሳችንን መጠበቅ አለብን። ራሳችንን ማርከስ የለብንም። የማይሆኑ ቦታዎች ላይ መገኘት የለብንም። መንፈሳዊ የሆኑ ነገሮችን ማድረግ አለብን። ከዚያ የራቀ ነገር ማድረግ ስለሌለብን ያን ነገር በመፍራት ሰዎች አይቆሩም ብዬ አስባለሁ።
እለት በእለት የምሰራቸው ኃጢአቶች አሉ፣ ከኔ አንደበት ክፉ ነገር ይወጣል ብለው የሚገምቱም ሰዎች አሉ። ይሄ ነገሮች ሁሉ አሉ እና ብዙዎቹን እንዳይቆርቡ የሚያደርጋቸው እኔ ነገ ከአንዱ አጣላለሁ፣ ስጣላ ክፉ ነገር እናገራለሁ፣ ቆርቦ ደግሞ ክፉ ነገር መናገር አይቻልም ብለው ስለምንማር ይሄ ነገር ስለምናደርግ እኔ በዚህ ነገር አልቆርብም። ቀስ ብዬ እድሜ እየገፋ ሲሄድ ቆርባለሁ ብለው ራሳቸውን አሳምኖ የሚቀመጡ ሰዎች ይኖራሉ። በእኔ አመለካከት ደግሞ መቁረብ አለባቸው ብዬ ነው የምገምተው። ሳይቆርባውን ቢሞት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው መጽሐፋችን በጣም እኔ ኃጢአት ነው ብዬ ነው የምገምተው ሳይቆርብ ቢሞት ማለት ነው። እና ስጋው ደግሞ መቀበል አለበት ብዬ ነው የማምነው።
መስፈርቱ ላይ ያማሉ ይችላሉ፣ ይከብዳቸዋል። ለምሳሌ መጾም አይችልም አንድ ሰው። ከመጾምም አልፎ ከስራ ጋር ሊጋጭበት ይችላል ብዙ ጊዜ፣ ወይ ደግሞ ዝሙት ይወድ ይሆናል። ከአንዱ ነገር አንዱ ነገር ይዛል ማለት ነው። ስጋ ስለሚያሸንፍ በአጠቃላይ መልሱ
ፍርሃቱ ይመስለኛል ኃጢአትን ለመተው ከውስጣ ለመቁረጥ። ምክንያቱም ንስሐ ከገባህና ከተቀበልክ በኋላ ድጋሚ ስትሄድ እግዚአብሔርን ሳይሆን የምትፈራው አበ ነፍስህን ነው። ያንን ነገር እንዴት ደግሜ እነግራቸዋለሁ የሚለውን ነገር እና ሁልጊዜ ደግሞ ለመቀበል ስትፈልግ ግዴታ ይህንን ነገር መናገር አለብን። ሰዎች ይህንን ነገር ነው እየፈረዱት እግዚአብሔርን በበለጠ አበ ነፍሳቸው። ያ መሰለኝ ብዙ ሰዎችን ወደኋላ የሚያሸሸው።
ይሄ እንግዲህ አንድ የግንዛቤም ችግር ያለ ይመስለኛል። አሁን ሁሉም ሲነገር ቅዳሴ ላይ ነው በአብዛኛው የሚሰማ። ብዙ ሰው ሊያስቀድስ ይችላል። የቅዳሴያቸው ሁኔታ ምንድን ነው? ይመጣል፣ ተሳልሞ ይመለሳል። ሙሉ ቅዳሴ እንኳን አስቀድሶ የሚጨርስ ምእመን ያናህል አይደለም። እና የሚመጣው ሁሉ ሙሉ ቅዳሴ አስቀድሶ ሁሉ ነገር ወንጌሉን ተምሮ ሄዳል ማለት አይደለም። የሰማውም ግን የተወሰነ የግንዛቤ ችግር ያለበት ይመስለኛል። የሚፈሩ ሰዎች ያ ክፍተት አለ። ከዛ በተጨማሪ ደግሞ ሰው የራሱ ድክመት ነው። እዚህ ዓለም ሲኖር እንግዲህ ብዙ የዓለም ነገር ያሳሰናል፣ ያጓጓናል። ይህን ሳልጨርስ ይህን ሳላደርግ እንደዚህ የሚሉ ነገሮች ስላሉ እኔ በነበርኩበት አካባቢ የሚቆረበው በቃ ሲያረጅ ነው። ወጣት አይቆርቡ የሚቆርቡ ትላልቅ ሰዎች ነው። ሲቆረቡም ደግሞ እድሜያቸው ኦልሞስት ታሞ ወይ የሆነ ነገር በቃ አቁርቧቸው ምናምን ይባላል። ይቆርባሉ። ጊዜውም ስለደረሰ ሊሞት ይችላል እና ቆረበ ይሞታል እና ለመሞት የተቀረቡ ሰዎች ናቸው የሚቆርቡ። እንደዚህ የሚባል ግንዛቤ ብለዋል። ለምንድን ነው ከደከሙ ከታመሙ ነፍስ ግቢ ሲሆን ወደ ቤተክርስቲያን ሰዎች እና ያቀርቧቸዋል። ከዛ ሰውየው ሊሞት ግድ ስለሆነ ሊሞት ይችላል ነው ቆረበ ወደ ሞታ ሊባል ንዘዋል። እንግዲህ ወደ ገጠሩ ያለው የወንጌል ክፍተት ነው።
ፈያታዊ ዘማን አምላኩ ለመነ በቀኛ ቆመው ዘን ጌታን ተማጸነ ወንበዴ ብሆንም ሽፍታ ወንጀለኛ መምጣት።
ሰዎች ላለመቁረብ የተለያዩ ምክንያቶችን ያቀርባሉ። ከነዚህም ውስጥ ለዚህ ህይወት የተገባሁኝ አይደለሁም ብሎ ማሰብና ወደ ቅዱስ ቁርባን ህይወት ከቀረብኩኝ በኋላ ለወድቅ ብችልስ ብሎ ማሰብ በዋናኝነት ይጠቀሳሉ። በርግጥ ወደ ቅዱስ ቁርባን መቅረብ ይህን ያህል ከባድ ይሆን ይሆን? እግዚአብሔር ጸጋስ በዚህ ህይወት ውስጥ የማትጎበኘንና የማታግዘን ሆኖ ይሆን? ወደ ቁርባን ህይወት ከቀረብን በኋላ ከእግዚአብሔር የምንቀበለው ኃይልስ አይኖር ይሆን? ወደ ቅዱስ ቁርባን ቀረበው የሚወድቁ ሰዎችስ የሚነሱበት ከእግዚአብሔር የሆነ መንገድ አይኖር ይሆን? ውድ አድማጮቻችን፣ ለነዚህ ጥያቄዎች ምላሽ የሚሆን ዝግጅት በሚቀጥለው ሳምንት በሚኖረን ክፍለ ጊዜ ይዘንላችሁ እንደምንቀርብ ቃል እየገባን ለዛሬው ግን እዚህ ላይ እንሰናበታችኋለን። ረድኤተ እግዚአብሔር አይለየን።